ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ግንቦት 12 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የኢትዮጵያን የጤና ስርዓት ለማዘመን አተኩሮ እየሰራ ስለሚገኘው አና ዲጂታል ጤና ሶሉሽን የተባለ ጀማሪ ተቋም የሚያወሳ ቅንብር ለምሽቱ ይዘናል። ከአራት ዓመታት በፊት ስለተመሰረተ ፊደል ጥሩ የተባለ የልጆች ትምህርት መርጃ ተቋም የሚያስተዋውቅ ውይይት ደግሞ ሌላው የምሽቱ መሰናዷችን ነው። ሳምንታዊው የቅዳሜ መዝናኛችሁ የሙዚቃ ቃናም ተዘጋጅቷል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ የዓለም ዜና ይቀርባል።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የሱዳኑ መሪ ጀነራል አብዱል ፈታህ አልቡራን ምክትላቸው የሆኑትንና በአሁኑ ወቅት ግጭት ላይ ያሉትን የፈጥኖ ድራሽ ኃይሉ መሪ ጀነራል መሐመድ አምዳን ደጋሎን ከስልጣን አንስተዋል። በሌላ በኩል ደቡብ ሱዳን የደጋሎን ወኪል ተቀብላ በማስተናገዷ ሱዳን ቁጣዋን ገልጻለች። የደጋሎ ወኪል የሆኑት ዩሲፍ ኢሻ ከደቡብ ሱዳኑ ፕሬዝዳንት ሳልቫኪር እና ከኢጋድ ባለስልጣናት ጋር መነጋገራቸውን የኤኤፍፒ ዘገባ አመልክቷል። የሱዳን የውጭ ጉዳይ ሚኒስትር ደቡብ ሱዳን የደጋሎን ወኪል ተቀብላ ማነጋገሯን በጽኑ አውግዞ የተቃውሞ ደብዳቤ መላኩን አስታውቋል። ደቡብ ሱዳን በበኩሏ ለማንም ሳትወግን በኢጋድ ውስጥ ያላትን ኃላፊነት እየተወጣች መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ለማስታረቅ በሚደረግ ጥረት ውስጥ ሁሉንም ወገኖች በእኩል ማነጋገር አስፈላጊ ነው ብሏል የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባወጣው መግለጫ። የሁለቱ ወገን ሰራዊቶች በካርቱም እና በዳርፉር ውጊያቸውን አሁንም እንደቀጠሉ ተዘግቧል። ግጭቱ ወደ ዳርፉር ተዛምቶ የታጠቁ ሲቪሎች ተሳትፈውበታል ተብሏል። ይህም ውጊያው የጎሳ መልክ እንዲይዝ ያደርጋል የሚል ስጋትን አስከትሏል። የተባበሩት መንግስታት ድርጅት በግጭቱ ምክንያት ከሱዳን እየሸሹ ላሉ ዜጎች 22 ሚሊዮን ዶላር መመደቡን አስታውቋል። 1 ሚሊዮን የሚሆኑ ሰዎች እንደተፈናቀሉ ይገመታል። በቡርኪና ፋሶ በጂሃዲስቶች ይፈጸማል የሚባለው ግድያ እንደቀጠለ ነው። ዛሬ 12 ሰዎች በምዕራብ የአገሪቱ ክፍል እንደተገደሉ የኤኤፍፒ ዘገባ አመልክቷል። ባለፈው አሙስ 20 የሚሆኑ ሰዎች በአገሪቱ ሰሜን ሲገደሉ፣ ትናንት አርብ ደግሞ ሌሎች 20 ሰዎች በአገሪቱ ምስራቅ መገደላቸው ተዘግቧል። ባለፈው ሰኞ እንዲሁ ታጣቂዎች በአገሪቱ ደቡብ ምስራቅ የሚገኝ መንደር ውስጥ ገብተው ሴቶችንና ሕፃናትን ጨምሮ 11 ሰዎችን ገድለዋል። በያዝነው ሳምንት ብቻ ከ40 በላይ ሰዎች ተገድለዋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት 8 ዓመታት ተፈጽሟል በተባለ ጥቃት በቡርኪና ፋሶ ከ10 ሺህ በላይ ሰዎች መገደላቸው ሲነገር ቢያንስ 2 ሚሊዮን የሚሆኑት ተፈናቅለዋል። 1/3 የሚሆነው የአገሪቱ ክፍል ከመንግስት ቁጥጥር ውጪ ነውም ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተመድ የሕፃናት በጎ አድራጎት ድርጅት ዩኒሴፍ በማላዊ በሚሊዮን የሚቆጠሩ ሰዎች ከተጋረጠባቸው የምግብ እጥረት ለመታደግ 88 ሚሊዮን ዶላር እንደሚያስፈልገው አስታውቋል። 574,000 የሚሆኑ ሕፃናትና 228,000 የሚሆኑ ነፍሰ ጡርና አጥቢ እናቶች የተመጣጠነ ምግብ እጦት አደጋ ገጥሟቸዋል ብሏል ዩኒሴፍ። ሳይክሎን ፍሬዲ በተባለችው አውሎ ንፋስ ምክንያት 659,000 የማላዊ ዜጎች መፈናቀላቸውን ያወሳው ዩኒሴፍ ይህም ተጨማሪ ችግር ደቅኗል ብሏል። በ21 አውራጃዎች የሚኖሩ 3.8 ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል ተብሏል። በሩሲያ የተሰሩ ሄሊኮፕተሮች ባለፈው ሐሙስ ዚምባብዌ መድረሳቸውንና ይህም ሩሲያ በሁለቱ አገራት መካከል ያለውን ግንኙነት ለማጠናከር የምታደርገው ጥረት አካል መሆኑ ተዘግቧል። ሩሲያ ዩክሬን ላይ በፈጸመችው ወረራ ምክንያት በዓለም መገለል ሲደርስባት ዚምባብዌ ያንን ባለማድረጓ የሚሰጥ ማበረታቻ ነው ሲሉ ተንታኞች በመናገር ላይ ናቸው። 18 ይሆናሉ የተባሉት ሄሊኮፕተሮች ለሕክምናና ለድንገተኛ አደጋ የሚውሉ ናቸው ተብሏል። የዚምባብዌ ፕሬዝዳንት ኤመርሰን ናንጋጋዋ ሄሊኮፕተሮቹ ለአደጋ ጊዜ ምላሽና ለአገሪቱ የፖሊስ ኃይል አገልግሎት ይውላሉ ብለዋል። ናንጋጋዋ አጋጣሚውን በአሜሪካና በሌሎችም በአገራቸው ላይ የተጣለውን ማዕቀብ ለማውገዝ ተጠቅመዋል። ቀንበሩ አንገታችን ላይ ከተጠለቀ 23 ዓመታት አልፈዋል። በሳይንስና ቴክኖሎጂ ሊረዱን ከሚፈልጉ አገራት እርዳታቸውን እንቀበላለን። የሩሲያ ፌዴሬሽን አንዷ ነች ብሏል አንጋጋዋ። በኢንዱስትሪ የበለጸጉት የቡድን 7 አገራት መሪዎች ሂሮሺማ ጃፓን ላይ በጀመሩት ጉባኤ ቻይና በኢኮኖሚም ሆነ በወታደራዊ መስክ ባለም ላይ ደቀነችውን ስጋት አውግዘዋል። አገራቱ ባወጡት የጋራ መግለጫ ሩሲያ በዩክሬን ላይ የምታካሄደውን ጦርነት እንድታቆምና ሰራዊቷን እንድታስወጣ ቻይና ያላትን ተጽዕኖ እንድትጠቀም ጥሪ አድርገዋል። የቡድን 7 አገራቱ በሩሲያ የተፈጸመውን ሕገ ወጥ ያሉትን ወረራ ለመመከት ለዩክሬን ያላቸውን ድጋፍም ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቡድን 7 ጉባኤ ላይ ተገኝተዋል። ሩሲያ በአገራቸው ላይ ጦርነት ከከፈተች ወዲህ ያደረጉት ረጅሙ የውጭ ጉዞ ነው ተብሏል። ዜሌንስኪ በሂሮሺማ ከእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ እንዲሁም ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተገናኝተው ተነጋግረዋል። ከህንዱ ጠቅላይ ሚኒስትር ጋር ባደረጉት ስብሰባ ናሬንድራ ሞዲ ለዩክሬን ያላቸውን ድጋፍ ገልጸዋል። ጉዳዩ የፖለቲካና የኢኮኖሚ ብቻ ሳይሆን የሰብአዊነትና የሰብአዊ እሴቶች ጉዳይ ነው ብለዋል ሞዲ። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።
የዓለም ዜና አደመጥን። የምትከታተሉት በ19 በ22 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ዝግጅታችንን በዌብሳይታችን amharic.voanews.com ላይም መከታተል ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። ዲጂታል ጤና ሶሉሽን የኢትዮጵያን የጤና ስርዓት በማዘመን ላይ አተኩሮ እየሰራ የሚገኝ ጀማሪ ተቋም ነው። በዋናነትም በሆስፒታሎች መካከል ያለውን የመረጃ መጋራት እንዲሁም በሪፈራል ሕክምና የሚያጋጥም መጉላላትን የጊዜ ብክነትንም ጭምር ለመቀነስ ይሰራል። ለከፍተኛ ሕክምና ወደ ሌላ ሆስፒታል ለሚላኩ ህሙማን የሆስፒታል አልጋን ጨምሮ አስፈላጊ አገልግሎቶች የተሟሉላቸው ስለመሆኑ ማረጋገጥ የሚቻልበትን ስርዓትም ይዘረጋል። በአሁኑ ጊዜ በ8 የግል ሆስፒታሎች የመረጃ ማጋራት ወይም ኔትወርኪንግ ስርዓት መዘርጋት መቻሉን የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሊዲያ ታደሰ ለአሜሪካ ድምጽ አስታውቃለች። ተቋሙ በ8 የግል ሆስፒታሎች ላይ ያለውን የስርዓት ዝርጋታ ተሞክሮ በመውሰድ በቀጣይ ከጤና ተቋማት እስከ ታላላቅ የመንግስት ሆስፒታሎች ያሉትን ለማስተሳሰር ወጥኗል። ከዚህም በተጨማሪ ለህሙማን ቀጥተኛ አገልግሎት መስጠት የሚችሉ መተግበሪያዎችንም ያዘጋጃል። ከሰሞኑም ለስኳር ህሙማን የሚያገለግል ጤና ሲቲ የተሰኘ መተግበሪያ በአንድሮይድ ስልኮች ላይ ይፋ አድርጓል። ኤደን ገረመው ያሰናዳችው ዘገባ ቀጥሎ ይቀርባል።
በጣም ነው የማመሰግነው ስቲሙለስ ምሽን ማግኔቲክ ሙያሽን አስተዋውቂልኝ።
እኔም በጣም አመሰግናለሁ አክብረሽ ለቀባሽኝ እና ስራዬን ስላየሽልኝ። ሊዲያ ታደሰ እባላለሁ። የጤና ባለሙያ ነኝ። የጠቅላላ ሐኪም ነኝ። 2018 ነው በጠቅላላ ሐኪምነት የተመረኩት። ከዛ በኋላ የተለያዩ የመንግስትም የግልም ሆስፒታሎች በጠቅላላ ሐኪምነት ሰርቻለሁ። በተጨማሪ ደግሞ ከሁለት ዓመት በፊት አና ዲጂታል ሀብ ሶሉሽንስ የሚባል የዲጂታል ሀብ ላይ የሚሰራ ካምፓኒ መስራችና አሁን ሲሆን እየሰራው ነው ያለው።
አና ዲጂታል ሄልዝ ሶሉሽንስ የተሰኘው ተቋም ምንድን ነው እሱ እየሰራ ያለው?
ዲጂታል ሄልዝ ማለት የቴክኖሎጂን በጤና ሴክተር ላይ ማጣመር ማለት ነው። እና ስራችንም እሱ ነው። መጀመሪያ እንደ ጤና ባለሙያም ብቻ ሳይሆን እንደ ፔሸንቶችም ሆነን ሁላችንም ስናየው ብዙ ኮምፕሌንቶች ይቀርባሉ በጤና ሲስተማችን ላይ። ትልቁ ኮምፕሌንት ደግሞ ኢንኤፊሽንሲ ላይ ነው። ምን ማለት ነው? የአንድ ሆስፒታል ሄደሽ ታክምሽ ክትወጪ ያለው ሲስተሙ አሁንም በብዙ ነገሮች በፔፐር ነው የሚጻፉት። ካርድም ስታወጪ በፔፐር ነው፣ ስትከፊ በገንዘብ በካሽ ነው። እና ብዙ ነገሮቻችን አናሎግ ስለሆኑ ነገሮች በጣም ብዙ ጊዜ ይፈጃሉ እና እንደ ሲስተም ነው ችግሩ። እኛም ሀሳባችን ይሄንን በቴክኖሎጂ ብንቀይራቸው ነገሮችን በጣም ቶሎ እናፋጥናለን፣ የሚመጡት ታካሚዎችም በደስተኝነት ይስተናገዳሉ። ወንድ በጣም ብዙ ጊዜ እንቆጥባል።
በጤና ስርዓት ውስጥ ያሉ ተግዳሮቶች እጅግ ሰፊ ናቸው። ተቃላይ የአና ስራዎችስ ምንድን ናቸው?
መጀመሪያ አናን ስንመሰረት እኔ እየሰራሁኝ ባለሁበት ሆስፒታል ውስጥ ከአንድ ሆስፒታል ወደ ሌላ ሆስፒታል ታካሚ ለማዘዋወር በጣም ብዙ ችግር ይገጥመን ነበር። በተለይ በኮቪድ ጊዜ የኮቪድ ሴንተሮች ጋር ኮቪድን የሚያክሙ ሆስፒታሎችን አልጋ ማግኘት ይከብድ ነበረ ለታካሚዎቻችን ማለት ነው። ከአምስት ቀን ድረስ ሊፈጅብን ይችላል አልጋ ስንፈልግ ማለት ነው። እና ይህም የሚካሄደው ምክንያቱም የወረቀት የሚላክ ሪፈራል ስለነበረ ነው። እና ይህንን ሲስተም አዲስ አድርገን ከቴክኖሎጂ ጋር አንድ ላይ በማካሄድ ብዙ ነገሮችን ማቅለል እንችላለን። ይህንን ሲስተሙን የምንዘረጋ ከሆነ ከአምስት ቀን ድረስ የሚፈጀውን የማዘዋወር ስራ አትሊስት በአንድ ቀን ማክሲመም ካልሆነ ደግሞ በደቂቃዎች ውስጥ የትኛው ጋር የትኛው አልጋ ክፍት እንደሆነ ማየት ይቻላል። ስለዚህ በሱ ነው መጀመሪያ የጀመርነው። ሁላችንም እሱን ሲስተም ዘርግተን ከግል ሆስፒታሎች ጋር እየሰራን ያለ ነው። የመጨረሻ ቪዥናችን ማየት የምንፈልገው ነገር በመጨረሻ ግን በግል ሆስፒታሎች ብቻ ሳይሆን አገር አቀፋዊ የሆነ ሲስተም መዘርጋት የምንፈልገው ከጤና ጣቢያ ጀምሮ ያለው ከጤና ጣቢያ አንድ ሰው ወደ ዋና ሆስፒታል ሲላክ ያለውን መጉላላት ሲስተም መቅረፍ እንፈልጋለን።
ለምሳሌ የትኞቹ ሆስፒታሎች ናቸው ይሄንን የሪፈራል ዘዴ ተጠቀሙ ያሉት ወይም ደግሞ የአና ዲጂታል ሶሉሽን በመጠቀም ላይ ያሉት?
እስካሁን ከስምንት ሆስፒታሎች ጋር እየሰራን ያለ ነው እና በ2023 ይህንን ቁጥር እስከ 20 ከፍ ለማድረግ እንፈልጋለን። እና የተለያዩ ሆስፒታሎች ትልልቅ ሆስፒታሎች እንደ ላንሴት፣ አሜሪካ ሜዲካል ሴንተር፣ ሌሎችም የታወቁ የግል ሆስፒታሎች ጋር አብረን እየሰራን ነው ያለ ነው። ግን የግል ሆስፒታሎች ላይ እየጀመር ነው ይህንን ሲስተም። የመንግስት ሆስፒታሎች በጣም ብዙ የሚመጣባቸው ታካሚዎች ቁጥር አለ እና ይሄኛውን ቁጥር እንዲችል ሲስተሙ ስለምንፈልግ በግል ሆስፒታሎች በትንሽ ቁጥር ለምደ ነው ቤታ ቴስቲንግ ይባላል አስለምደ ነው ሲስተማችንን። ከዛ በኋላ ትልቅ ቁጥር ያለውን ፔሽንት ሲመጣ ታካሚ ሲመጣክ እንዳያደርግ አቅሙን ለማጎልበት ስለምንፈልግ
ይህንን ነገር መጀመር ቀላል ሂደት አይሆንም። እና ያጋጠሟችሁ ተግዳሮቶች ወይም ደግሞ ስራውን ስትጀምሩ የሄዳችኋቸውን ሂደቶች እስቲ አጠር አድርገሽ ንገሪ።
አዎ፣ ችግሩ ቢኖርም ወደ ዲጂታላይዜሽን ወይም ቴክኖሎጂን ወደ መጠቀም ነገር ኢትዮጵያ ውስጥ ገና እየተጀመረ ያለ ስራ ስለሆነ በዛ ምክንያት የተለያዩ ቻሌንጆች ገጥመውናል። ይሄንን አዲስ ነገር ለማስለመድ ትንሽ ጊዜ ፈጅቶብናል እና ደግሞ ስማችንም ላይ መስራት ነበረብን። ከጤና ሚኒስቴር ጋር የተለያዩ ኔትወርኪንግ ኢቨንቶች ጋር እየሄድን የምንሰራውን ስራ ሰው የጤና ባለሙያዎች እኛን እንዲያውቁንና የምንሰራውን ስራ እንዲያምኑን እሱ ላይ መስራት ነበረብን እና የተለያዩ ሆስፒታሎች ጋር ስንሄድ ይሄኛው ስናስረዳቸው ብዙ ሰዎች ጥሩ አስተሳሰብ አላቸው፣ ሊረዱንም ይችላል። ነገር ግን መጥፎ ነው ብዬ የምናገርሽ ነገር አይደለም አቀባበላቸው።
ሌሎችም ነገሮች እንግዲህ ጎን ለጎን አያይዛችሁ እየሰራችሁ እንደሆነ ቅድም ጠቆም አድርገሽኛል። የዲጂታል ሶሉሽን ስራው ሰፋ ያለ ነው እና በቅርቡም ደግሞ አንድ የዲያቤቲክ ወይም ደግሞ ከስኳር ህመም ጋር ተያይዞ ያስመረቃችሁት መተግበሪያ አለ። ስለሱና ሌሎች ስለምትሰሯቸው ነገሮች ደግሞ እስቲ ትንሽ ነገር በይ።
እንዳልኩሽ ዲጂታል ሄልዝ ላይ የሚሰሩ ብዙ ኢትዮጵያ ውስጥ የለና በጣም ብዙ መሰራት አለበት እና አሁን ደግሞ ፐብሊኩን ወይም ተጠቃሚዎችን ተደራሽነት ለማድረግ ማለት ነው ታካሚዎችን ነው የአሁን በቅርቡ የለቀቅ ነው ነው ይሄ መተግበሪያችን የስኳር ህመምተኞችን ተደራሽነት የሚያደርግ ነው። ተላላፊ ያልሆኑ በሽታዎች ማለት ነው። እነሱ በሽታዎች በኢትዮጵያ በጣም እየጨመሩ እንደሆነ ሪሰርቾች ያሳያሉ፣ ጥናቶች ያሳያሉ። እንደ ስኳር፣ ደም ግፊት፣ ካንሰር የመሳሰሉት ነገሮች እየጨመሩ እንደመጡ ያሳያል። እንደውም በቅርቡ በተጠና ጥናት የኢትዮጵያ ፖፕሌሽን 14% የስኳር በሽተኛ ነው። ይሄ ማለት በመቶ ሚሊየን ሰዎች 14% በጣም ብዙ ሚሊየን ሰዎች ናቸው። 14 ሚሊየን ሰዎች ናቸው ማለት በአራት የኢትዮጵያ ቋንቋዎች ነው የመጣው። ስለዚህ የስኳር ህመምተኞች መድኃኒታቸውን በደንብ እንዲወስዱ የተለያዩ ፊቸሮች አሉ ውስጡ እና ደግሞ ጥሩ አይነት ስለምግባቸው በቀን በቀን ያላቸው እንደ ስኳር በሽተኞች የሚጠይቁ ጥያቄ ስላለ እነሱን የሚመልሱበት ብዙ ዶክተሮችን የሚያስገባ ከዶክተሮች ወይም ከፕሮፌሽናሎች ይህንን አይነት ጥሩ ምክሮች የሚያገኙበት ፕላትፎርም ነው የሰራ ነው።
ቀደም እንግዲህ ስትጠቅሺ የጤናውን ስርዓት ዲጂታላይዝ ከማድረግ ተያይዞ የሚሰሩ ተቋማት በጣም የምትቆጠሩ እንደሆናችሁ ጠቁመሽኛልና እጅግ ብዙ ደግሞ ቴክኖሎጂ ላይ የሚሰሩ ወጣቶች አሉ። እንዲሁም መንግስትም በዚህ ዙሪያ ላይ የተለያዩ ድጋፎችን እያዘጋጀ እንደሆነ ተማለን በተደጋጋሚ የምንሰማው ነገር ነውና ምን መደረግ አለበት? የተመቻቸው ሁኔታ ኖሮ ስራችሁን አስፋፍታችሁ እንድትሰሩ ምን መደረግ አለበት ያለሽ?
እኛ እንደ ስታርታፕ ካምፓኒ ይጀምራል ነው ያው መጀመሪያ እንደ ጀመር ነው ብዙ የስታርታፕን የመንግስት ድጋፍ የፖሊሲ ለውጦች እንደዛ አይነት ነገሮች ብዙ ነው እንጀምር አካባቢ አሁን ትንሽ እየተሻሻለ ነው እና እንደዚህ አይነት አዲስ ስራ ተጀምር ፖሊሲዎችን ትንሽ ለቀቅ ያለ ቢያደርጉ እኛም ቶሎ ፍሎሪሽ የምናደርግበት ነገር ይኖራል ብዬ አስባለሁ። ከዛ በተጨማሪ ግን ከመንግስትም ሳይድ ብቻ ሳይሆን ከሌሎች ከኤንጂኦዎች ሳይድ አዲስ ስታርታፖችን ለማገዝ የተለያዩ ነገሮች ይጀመራሉ እና ጅማሬውን ማድነቅ ጥሩ ነው። ነገር ግን እሱ ላይ በደንብ መሰራት አለበት ብዬ አስባለሁ። ለምሳሌ ቅርን ያሁን የጤና ባለሙያ ነኝ። ቢዝነስ ውስጥ ያለውን ነገር በጣም ብዙ አላቅም ነበር። ከዛ ግን አሁን ይሄ ቢዝነስ ውስጥ ሲሆን የተለያዩ ነገሮችን ማወቅ ነበረብኝ። ፋይናንስ፣ ስለ ገንዘብ ብድር፣ ስለ የተለያዩ ምን አይነት ኦፖርቹኒቲዎች አሉ ማገኛው ይሄንን ቢዝነስን ለማሳደግ፣ ስለ ማርኬቲንግ እንደዛ የሆኑ ነገሮች በጣም አስፈላጊ ነገሮች ናቸው። ቢዝነስ ጀመር ይሄንን ማወቅና ሰዎች እንደዚህ ሲጀምሩ ብዙዎቹ ፌል ስለሚያደርጉ ማለት ነው ይሄንን ነገር እንዲሳካላቸው ቢኦፖርቹኒቲዎች ቢጋጋሉ ጥሩ ነው ብዬ አስባለሁ።
ሊዲያ ስለነበረን ቆይታ በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። ድንገት የስኳር ህመም ትንሽ ከሆነ የኛን መተግበሪያ ወርደው ጤና ሲቲ ይባላል እንዲጠቀሙና ጤናቸውን በደንብ እንዲከታተሉ የመጨረሻ የማስተላልፈው መልእክት ነው።
እሺ እሺ ዶክተር ሊዲያ በድጋሚ በጣም አመሰግናለሁ።
ኤደንንና እንግዳዋን እናመሰግናለን። የቀዳሚ ምሽት ዝግጅቶቻችን ይቀጥላሉ። 3D ህትመት ንድፎችን ወደሚዳሰሱ ቁሶች የሚለውጥ የቴክኖሎጂ ዘርፍ ነው። ኢትዮጵያ ውስጥ ብዙም ያልተስፋፋውን ይህንን ቴክኖሎጂ እያስተዋወቁ ከሚገኙ ወጣቶች መካከል አንዱ ያፌት ግሩም ነው። ያፌት ቴክኖሎጂውን በመጠቀም የህክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችን፣ ጌጣጌጦችንና ሌሎችንም ምርቶችን ያመርታል። ይህንንም የሚያደርገው ደግሞ ድምር በተሰኘ ድርጅቱ በኩል ነው። ሀብታሙ ስዩም ከያፌት ጋር ያደረገው ቆይታ ቀጥሎ ይቀርባል።
ያፌት ግሩም እባላለሁ። ድምር ቴክኖሎጂ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂ ውስጥ የሚሰራው የ3D ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል። ለኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው።
በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ?
ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሼቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሺፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት 2D ፕሪንተሮችን ፊለስታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው፣ ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን። እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁ። 3 ቀን 3 ሌሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት የቻልኩት።
ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር፣ ወደ እቃ ይቀይራል። ሰዎች መደበኛ እቃዎችን ከመጠቀም ይልቅ 3D ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው?
ዋነኛው ጠቀሜታው ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ። ያ ማለት ምንድን ነው? እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን ከፕሪንተሩ አውጥተን እቃውን አሁን ለምሳሌ ጁሰር ተበላሽቶብኛል ብለ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርጋለሁ ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለሁ እንደገና ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ ሌላ አማራጭ ምንድነው የሚሆነው ከ3D ፕሪንቲንግ ውጪ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለሁ ወይ ምን አለሽ ተራ ሄዳለሁ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጪ ሪፕሌስመንት እቃውን ማስመጣት ነው ያለኝ ኦፕሽን ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል ለዚህ ዲፕሪንቲንግ ወዲያው መልሱን ይሰጣል ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸው ነገሮች መስራት ይችላል ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው ነገር ግን እኛ የምናያቸው ፕላስቲኮች በሙሉ injection molded የሆኑ ፕላስቲኮች ናቸው injection molded ማለት የሆነ ቅርጽ ነገር አለ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል ያ ፕላስቲክ ሲወጣ ያን ቅርጽ ይወጣል ነገር ግን ይሄንን ማሽን ለመስራት $10,000 ወይም ከዛ በላይ ነው which millions of parts ለማምረት ነው injection molding ነው የምንጠቀመው ስለዚህ 3D printing ማከለኛ solution ይሰጣናል ወዲያው ፕሮቶታይፕ ማድረግ እንችላለን ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በ3D printing ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው ማኑፋክቸሪንግ ቢዝነሶች
እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምርቶችን ለማቅረብ ሞክራችሁ?
እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጸልህ 2020 ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም ምንም አይነት ነገሮችን እንደ ሀገር ነው እያልኩ ያለሁት እና ሆስፒታሎች የቃ ጉድለት ውስጥ ነበሩ ያ ማለት ለዶክተሮቻቸው ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበር ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ ማስገባት ስላልቻሉ ብቻ ስለዚህ አሁን እኛ በዛ ጊዜ የምናደረግን 3D ፕሪንተር እጃችን ላይ ነበረ በእግዚአብሔር ፈቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩ ስለዚህ እነሱን በመጠቀም ምን ለማዳራሽ ከጣሳው ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል የኢርሺልድ አለ ኢርሺልድ ማለት ማስክ 12 ሰዓት 10 ሰዓት ነው የሚያረጉትና ጆሮአቸውን ይከረክራቸዋል ያቆስላቸዋል ዶክተሮች እሱ እንዳይቆስላቸው ጆሮአቸው ላይ ከማሰር ይልቅ እንደ ተያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል ጆሮአቸውን አያማቸው ማለት ነው ከዛ በተጨማሪ ለዶክተሮቹ ሬስፓሬተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው ለተለያዩ ቢዝነሶች ደግሞ ሰፕላይ ያደረግናቸው የተለያዩ ፕሮዳክቶች አሉ እንዳልከውም ጆሮ ጌጥ ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ ከተለያዩ ኤንጂዎች ጋር እንሰራለን የተለያዩ የቤት ሞዴሎችን መስራት እንችላለን ላሊበላ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን እንግዲህ ከብዙ በትንሽ ይሄ ነው
ያፌት እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ይችላል የመጪ ዘመን እቅዳችሁ ምንድነው ምን ነገሮችን ነው ለማሳካት የምትፈልጉት
አሁን እንደ እግዚአብሔር ፈቃድ ትሬኒንግ ጀምረናል ግን እሱን በደንብ ማስፋፋት እንፈልጋለን ስለ 3D ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ ቴክኒኮች አሉ የማምረቻ ቴክኒኮች ማለት ነው እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለው የሚለውን ትሬኒንጎች ፕሮቫይድ እናደርጋለን ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪክላም ውስጥ ስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካልን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ ያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ደንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ደንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት ያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚያ ፍቃድ ትልቅ ደረጃ ይደርሳል ብለን እናስባለን።
ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ በአድማጮቼ ስም።
አሜን። እግዚአብሔር አመሰግናለሁ በጣም። ቴንክ ዩ ሀብታሙ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ግንቦት 12 ምሽት ፕሮግራማችንን ነው። ዝግጅቶቻችንን ለማድመጥ የምትችሉባቸውን የተለያዩ መንገዶች እንዲሁም አስተያየትና ጥያቄ ካላችሁ ለመላክ ብትፈልጉ የሚያገለግሏችሁን አድራሻዎች እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ፊደል ጥሩ የልጆች ትምህርት መርጃ ተቋም ከአራት ዓመታት በፊት የተመሰረተ ሲሆን እድሜያቸው እስከ 7 ዓመት ለሆኑ ህፃናት የአማርኛ ፊደላትን እንዲለዩ ማንበብና መጻፍ እንዲችሉ የሚሰራ ነው። ተቋሙ ከመጽሐፍት በተጨማሪ የተለያዩ ፊደላትን የያዙ ካርዶች እንዲሁም ከእንጨትና ከፕላስቲክ የተሰሩ የልጆች ትምህርት ማገጃዎችንም ያመርታል። የኦቲዝም የአእምሮ እድገት ውስንነት ያለባቸውን ጨምሮ መስማት የተሳናቸው ህፃናትን ለማገዝ የሚውሉ መርጃዎችንም እንደሚያዘጋጅ የተቋሙ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ ለአሜሪካ ድምጽ ገልጻለች። ኤደን ገረመው ከራሄል ጸጋዬ ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
የሁለት ልጆች እናት የሆነችው ራሄል ጸጋዬ ፊደል ጥሩ የትምህርት መርጃን የከፈተችው እናትነትን ከጀመረች ከጥቂት ዓመታት በኋላ ነው። ራሄል የመጀመሪያ ልጇን እያጫወተች እንድማር ለማድረግ መርጃ ማጣቷ የችግሩን ስፋት በደንብ እንድታጠነው በር እንደከፈተላት ትናገራለች።
የመጀመሪያ ልጅን ወልጄ ለትምህርት ልክ ሲደርስ ለማስጠናት ስፈልግ በእንግሊዝኛ ያሉ መማሪያዎች በደንብ ይኖራሉ። ለምሳሌ በቴሌቪዥን በሞባይል ስልኮች ማለት በተለያየ ጉግል ተደርጎ ሊማሩበት ይችላል። በሲዲዎችም አሉ። ነገር ግን ወደ እኛ አገር ቋንቋ ስናመጣቸው ግን ይህም በእኛ ቋንቋ በአገራችን የሆኑ የተለያዩ ቋንቋዎች የተሰራ ለልጆች የሚሆን በተለይ ልጆች ትምህርት ቤት ከመግባታቸው በፊት ላሉበት የሆነ ነገር ይዘው እንዲገቡ የሚረዳ መሳሪያ አለመኖሩ ነው። ይህንን አይቼ መስራት ያነሳሳኝ ማለት ነው።
እዚህ የተነሳም በዋናነት የአማርኛ ፊደሎችን የሚለዩባቸው ካርዶች ከተለያዩ የእንጨት ቅርጻ ቅርጽ የተሰሩ በጨዋታ መልክ ለመማሪያ የሚረዱ መሳሪያዎችን እድሜያቸው ከ0 እስከ 7 ላሉ ማምረት መጀመሯንም ትገልጻለች።
ፊደል ጥሩ በ2018 በፈረንጆች ነው የተጀመረው። ትክክለኛ የቢዝነስ ላይሰንስ አውጥቼ የጀመርኩት። ከሱ በፊት ግን ሀሳቦቹም ነበሩ ውስጤም ነበረ። ያነሳሳኝ ምክንያት ደግሞ ለልጆች በተለይ እኛ አገር ያሉት ለልጆች የሚሆኑ የትምህርት መርጃ መሳሪያዎች እጅግ አነስተኛ ስለሆኑና ኦልሞስት የሉም በሚባል ልጆችን ወረቀት ላይ የተለጠፈ ሀሁ ግርግዳ ላይ ከዛ በስተቀር ሌላ በእጆቻቸው ይዘው ሊማሩባቸው የሚችሉ የልጆች መማሪያዎች ባለመኖራቸው ሲሉ ከ7 ዓመት ላሉት እድሜ ክልል ውስጥ ነው። ለምሳሌ ፕሪስኩል የምንላቸው ትምህርት ቤት ከመግባታቸው በፊት ላሉና ከገቡ በኋላ ያሉት በኬጂ ደረጃ ያሉ እድመ መዋለ ህጻናት ያሉት ግን እንደዛም ሆኖ አንደኛ ክፍል ውስጥ ገብተው በተለይ አሁን የኛ አሁን ከተማ ውስጥ ያሉ ልጆች ብዙ አክሰሱ ቢኖራቸውም ፊደሎችን ለማግኘት ይህንን ለማግኘት እድሉ ስለሌላቸው እስከ አንደኛ ከሁለተኛ ክፍል ሊማሩባቸው ይችላሉ ማለት ነው። ከዛም አልፎ ግን እኛ ከዜሮ ዓመት እስከ 7 እና ቢሄድ ደግሞ እስከ 10 ብለን ነው ያደረግነው።
በተጨማሪም ጥሩ ፊደል መስማት ለተሳናቸው እንዲሁም ደግሞ ኦቲዝም የተሰኘው የአእምሮ እድገት ውስንነት ላለባቸው ህጻናቶችም መርጃዎችን እንደሚያዘጋጅ ራሄል ተገልጻለች። ይሁን እንጂ ከማተሚያ ቤት ጀምሮ እንዲሁም ደግሞ ከህትመት ውጪ ያሉ ማገዣዎች እንደ ትምህርት መርጃ ባለመያዛቸው በግብር ስርዓቱ ተቸግረናል ትላለች።
ገባ ወደ ቢዝነሱ ክስታት ያን አዌርነሱ ግን የለም እና ከማተሚያ ቤት ይጀምራል። እሱ ለልጆች ተብሎ ኢቭን የተዘጋጀ በፍላሽ ካርድ እስኩም ማተሚያ ቤቶች አሳትመው አያውቁም። ስለዚህ መቁረጫ እንኳን የላቸውም። በዛ መልኩ የጥራት ጉዳይ አለ፣ የፕሪንቲንግ ወረቀት መወደድ አለ። ከዛ ደግሞ ያ ሁሉ ተደርጎ ሲሸጥ ደግሞ አዌርነሱ ስለሌለ ሰው በአብዛኛው አዌርነስ ያለው ሰው ደስ ብሎ ሲገዛ፣ ሌላው ግን በጣም አይወደድም ወይ ይጠቅማል ወይ የሚለው ነገር አለ። ሁለት አይነት ሲስተም ያለው እና ያ ቻሌንጅ ነበረን። ከዛ ደግሞ ሲሸጥ ደግሞ ግብር መከፈል አለበት። ወደ ንግዱ ዓለም ሲገባ ቢዝነስ ላይሰንስ እናወጣ ኤጁኬሽናል ማቴሪያል ቢሆንም ግን ግብር መክፈል እንዳለብን መጽሐፍት አይደለም መክፈል እንዳለብን ሆነና ይሄ በጣም ቻሌንጁ ከዚህ ጀምሮ ከጥራትኛ በጥራት ለማንበት እናስብ። ማተሚያ ቤቶቹ ለልጆች ከሆነ ብዙም ያህል በቃ እድለሽ ሆኖ ታክሞ በጣም በብዙ ሺ ተደላሽቶብን እሱ ትተን ሌላ ያሳከምበት ልጆች ጥሩ ነገር ማየት አለባቸው። ሲማሩ በጣም ጥራቱን በጠበቀ መልኩ አትሊስት መማር ማየት አለባቸው። ከዚህ ይጀምራል የሚለውን ነገር ከዛ ጋር ያው ብዙ ትግሎች ነበሩ።
ራሄል ከሰሞኑ በትምህርት ሚኒስቴር ይፋ የተደረገውን የመዋለ ህጻናትና የአንደኛ ደረጃ ተማሪዎች የማንበብና የመጻፍ አቅም በከፍተኛ ሁኔታ ዝቅ ማለቱን የጠቀመውን ጥናት ጨምሮ የተለያዩ መረጃዎች በኢትዮጵያ መዋለ ህጻናትና ቅድመ መዋለ ህጻናት ላይ እንዳልተሰራ ይጠቁማል ትላለች።
ከአምስተኛ ክፍል ማንበብ የማይችሉ ልጆች ኢቭን መንግስት ትምህርት ቤት ውስጥ ያሉ ዳታው አለን እኛ እና በጣም የሚያስደነግጥ ሁለተኛ ክፍል ደርሰው ማንበብ መጻፍ የማይችሉ በአስረፍቻቸው ቋንቋ መጽሐፍም ማንበብም የማይችሉ አሉ። እና ደግሞ የሚባለው ዩኒቨርሲቲ ላይ ደርሰን ሀይ ስኩል ላይ ደርሰን መስራት ሳይሆን ከልጅነታቸው ጀምሮ ፍቅር እንዲኖራቸው ለትምህርት ገና ከትምህርት ቤት ከመግባታቸው በፊት ነው ሀለን መውደድ መቻል ያለባቸው። እና ያንን ለማድረግ በትክክል የብዙ የትምህርት መርጃ መሳሪያዎችን አቬይለብል መደረግ አለበት። ወላጆች እኔ አሁን አንዳንዴ በቃ በጣም ውድ ነው ፕሪንቲንግ፣ ግን በቃ ያም ሆኖ አትሊስት እኛ ብዙ ማትረፍ የለብንም ወላጅ ደስ ብሎት መግዛት አለበት ብለን አንዳንዴ በተለይ ለስፔሻል ኒዶች ወላጆች ቀንሰን ነው የምንሸጠው። ሲሆን አቬለብል መሆን አለበት። ያ እንዲሆን ደግሞ እንደኛ አይነት በፓሽን ለሚሰሩ ወላጆች እንዲሆን የቢዝነስ ሰዎች መንግስት ማገዝ አለበት። ታክሲ መደረግ የለበትም። ሀውና ሌሊ እንዴት ነው ፓስ የሚደረገው? እኔ ገቢዎች ድረስ ሄጅ ግን በውጭ መጽሐፍ መሆን አለበት ታክስ እንዳይደረግ እና ዲስከሬጅ ያደርጋል። ነገ እንዳንሰራ በጣም አስቸጋሪ ነው እና ያንን ነገር መንግስት ማየት አለበት እንላለን። ትምህርት ቤቶች ለምሳሌ ጥሩ ኢንተርናሽናል የሆኑ ትምህርት ቤቶች ወይ ደግሞ ኤንጂኦዎች ከኛ መግዛት ቢችሉ እና ዝቅተኛ ገቢ ላላቸው ወላጆች ወይ ደግሞ ለመንግስት ትምህርት ቤቶች ማከፋፈል ቢችሉ መንግስት በዚህ ቢረዳን በጨረታ መልክ ቢያሳትፈን ከኛ መማሪያዎችን ገዝቶ ትምህርት ቤቶች ቢሰጥ ብለን ትናለን። ይህ ሀሳብ አለን።
የፊደል ጥሩ መስራችና ዋና ስራ አስፈጻሚ ራሄል ጸጋዬ በዋናነት መንግስት በትምህርት መርጃዎች ላይ ያለውን የግብር ስርዓት እንዲያሻሽል እንዲሁም ደግሞ ምግባረሰናይ ተቋማት ጥሩ ፊደልን የመሳሰሉ ትምህርት ላይ የሚሰሩ ድርጅቶችን እንዲያግዙም ጥሪ አቀርባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። እንግዲህ ወልዴ ሳምንታዊ መዝናኛችሁን የሙዚቃ ቃናን አሰናድቶ እየተጠባበቀ ነው። መልካም ቆይታ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። የዛሬውን የሙዚቃ ቃና የምንጀምረው ባለፈው ሳምንት በ80 ዓመቷ ከዚህ ዓለም በሞት በተለየችው ሂሩት በቀለና በሷ ዘመን የመድረክ አስተዋቂ የነበረው ካሳሁን ገርማሞ በመድረክ ላይ በተጫወቱት ሙዚቃዊ ቀልድ ነው።
እኔ ምልሽ ምን ልትሆን ይመጣሽ?
እኔማ እንደተለመደው ልዘፍን ነበር። ይልቃን ተምልቶም መጣ።
እኔ መስፈን አልችልም።
ማ
እኔ?
አሃ ሜዲን እዚህ።
አዎ ሜዲን እዚህ።
እሺ መስፈኑንስ ዘፈን ግጥም መቅጠም ትችላለህ?
እኔ ካንቺ ጋር ውድድሬ በዘፈን እንጂ ግጥሙ ቢገጥም ባይገጥም እኔ ግዴ ነኝ። ለምሳሌ እጅማ ላይ ሆኖ ይታያል አጋሮ ብሔራዊ ቲያትር ስመጣ ሂሩት ትዘፍናለች ብለ ራሱ ግጥም ነው።
ይሄ ግጥም አይደለም ባክ።
ያንቺ ምን ይባል?
ይሄ ቡልጋና ምንጃር ነው። ምን እንት ያልከው?
ያንቺ እንዴት ነው? እስቲ
በጣሊያን አሞሬ በአማራ ፍቅር ነው ኪስችም ሄዴ ነው ፒያሳ።
ይሄ ደግሞ እኮ ከኔ ግጥም ጋር ምን መሰለሽ አልሸሹም ዞር ነው እንጂ ያው ነው። እስቲ ዋናው ነገር እኔና አንቺ ብቻ በዘፈኑ ይሻላል አለ ማለት
እኮ።
ያባፋና ሀገር እንዴት ነው ወልቂጤ በመስኮቱ በኩል ስትጠባበቅሽ ፍቅርሽ ድንገት መጥቶ ሳምባይን ወሰደው
ደምና በደት ትራራለች ማለት ይመጣ ልቤና ታውልቀው ፍቺ የሚመስለው የዘንጀሮ መዳ በታምር ባታምር እኔ ምን ቸገረ
ሆራ ዘባት ምነው ባትኮሪ አንቺ በመስፈንሽ ድምጼን ማሳጠብ ነው ሄጄ ላውንደሪ እንዲመቸኝ ብዬ ገረድ ቀጥር ያለው አንቺ በሰው ነገር ምን ጥልቅ አረገሽ
ኦ ያንተ ስራ ማበር አሁንም ማዘፍነ ልብ ሁልቃለ እንዴት
ሩት በቀለንና ካሳውን ግርማሞን እናመሰግናለን። ካሳውን ግርማሞ የቴድሮስ ካሳውን ቴዲ አፍሮ አባት መሆኑን መጥቀስ ግድላል። የሙዚቃ ቃና ይከተላል። ሰኞው ከአሜሪካውያንና ከእንግሊዛውያን ሙዚቀኞች ተውጣጥቶ ለተቋቋመው ባንድ የተሰራ ሙዚቃ ነው። የባንዱ አባል በነበረው ሊንዚ ባኪንግሃም ተጽፎ የተዘመው ይህ ዘፈን ከሌላዋ የባንዱ አባል ከነበረችው ስቲቪ ኒክስ ጋር የነበረው የፍቅር ግንኙነት ሲያከትም የተደረሰ እንደነበር ሁለቱም አልሸሸጉም። You can go your own way. ቻለች የተባለችው ስቲቪ ኒክስም ድሪምስ በተሰኘው አልበሟ የመልስ ዘፈኗን ሰርታለች። በሌላ ጊዜ እንሰማዋለን። በመከታተል ላይ የምትገኙት የሙዚቃ ቃና ነው። እስከ 4 ሰዓት አብሬያችሁ የሚቆየው እንግዲህ ወልዴ ነኝ። ዘ ዊኬንድ በመባል የሚታወቀውና ከኢትዮጵያዊ ወላጆቹ ካናዳ ውስጥ የተወለደው ዝነኛው አቀንቃኝ ባለፈው ሰኞ የኢንስታግራምና የትዊተር አካውንቱ ላይ ሲጠቀም የነበረውን ስም ከዘ ዊኬንድ ወደ ኢትዮጵያዊ ስሙ አቤል ተስፋዬ ቀይሯል። በኢንስታግራም 56.4 ሚሊዮን ተከታዮች ሲኖሩት በትዊተር ደግሞ 17.3 ሚሊዮን ተከታዮች አሉት። ዘ ዊኬንድ የተሰኘውን ስሙን በሂደት ለመተው እንደሚሻም W የተሰኘው መጽሔት በሰጠው ቃለ መጠይቅ አስታውቋል። እስኪ ከአቤል ተስፋዬ ዜማዎች ይህን Save Your Tears የተሰኘውን ዜማ ልጋብዛችሁ። أبل تسفين أبر Save Your Tears كتسن يوزي ماغر بالفوري تكبروني ناتو سكان مكنيات بمادر كتاليا أبل تسفين ناتو أكفاية تنسوتون فوتو الناتي كميلي عمارن ياسوف غار كأمسا 6 مليون بلايلو نتكتاو تشوى غارتوان بمكتات اللي يالاچو تيا موزيكا كانا نو يمستنا قداتشو هنگدول ديني فكر قدرالو يود دون ارسون ما ناستامو لك أبروي هون أستيرا وغان የባላዶን ንግስት አስቴር አወቀን እናመሰግናለን። ዛሬ እንሰናብታችሁ በዚህ አይዝሊ ብራዘርስ ለሚጫወቱት ፎር ዘ ላቭ ኦፍ ዩ በተሰኘው ተወዳጅ ዜማ ነው። ለምሽቱ የመረጥኩላችሁን ዜማዎች እንደወደዳችኋቸው ተስፋ አደርጋለሁ። ሳምንት በሙዚቃ ቃና በሌሎች ምርጥ ዜማዎች እንገናኛለን። ሳስተናግዳችሁ አመሽዎት እንግዶልኝ ነኝ። የሳምንት ሰው ይበለን። ሰላም።
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ሰላምሻችሁ በሁሉም ባለረቦቻችን ስም እናመሰግናለን። ፕሮግራሙን ካቀናበረችልን ከብርሃን ኃይሉ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታዬ ነኝ። ነገ በመስተዋት ፕሮግራም እስከምንገናኝ ሰላም በደህና አደሩ።